የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ተጀመረ። ከአሜሪካ ድምጽ ዛሬ ምሽት ከሚደመጡት ጉዳዮች መካከል
ምናምን ቤት አስቀምጦናል። ኔጌቲቭ ፓርቱን ብቻ ማየት ሳይሆን በፖዘቲቭ ዌይ መጠቀም ጥሩ ነው። ቤት መቆየታችን በደንብ እንድናጠና ረድቶናል።
የከፍተኛ ትምህርት መግቢያ ውጤት ከሰሞኑ ይፋ ተደርጓል። በርከት ያሉ ተማሪዎች ከፍተኛ ውጤት ያስመዘገቡበትን አንድ ትምህርት ቤት ተማሪዎች የስኬታቸውን ሚስጥር እንዲያካፍሉን ጠይቀናል። ቆየት ብሎ ይሰማል።
ስራ ዓለም ላይ እንዴት ይሄዳሉ? በጣም ብዙ ድርጅቶች ወይም ኦርጋናይዜሽኖች በጎ ፍቃድ ወይም ቮለንቲሮችን በጣም ይፈልጋሉ። ኢንተርንሽፕ ወይም የልምምድ ሰዓት አላቸው፣ ከትምህርት ውጭ ማለት ነው።
ስራ ፈላጊ ወጣቶች ሊተገብሯቸው ስለሚገቡ መላዎች የሚያማክሩን እንግዳም ይኖሩናል። አቶ ኤፍሬም በቀለ ይባላሉ። ቆየት ብለን እናገኛቸዋለን። ስፖርትና ቴክኖሎጂውን ዓለም የሚዳስሱ ዘገባዎችም ተካተዋል። የኔ ስም ሀብታሙ ስዩም ነው። የምሽቱ አስተናባሪ ነኝ። ኤልያስ አስማረ ደግሞ የመሰናዶ አቀናባሪ ነው። ከሁሉም በፊት ግን ስመኝሽ የቆየ አጫጭር የዓለም ዜናዎችን ታሰማናለች።
አመሰግናለሁ ሀብታሙ። በመድረክ ስሙ ዘ ዊኬንድ ተብሎ የሚታወቀው ዝነኛው ትውልደ ኢትዮጵያዊና ካናዳዊ ድምጻዊ አቤል ተስፋዬ በኢትዮጵያ በረሃብ ላይ ለሚገኙ ዜጎች የሚውል 1 ሚሊዮን ዶላር እርዳታ መለገሱ ተገለጸ። እውቁ ድምጻዊ፣ የግጥምና ዜማ ደራሲ እንዲሁም የሙዚቃ ፕሮዲውሰር ዘ ዊኬንድ እርዳታውን አስመልክቶ በትዊተር ገጹ ባሰፈረው ጽሑፍ ህዝቤ በኢትዮጵያውያን ላይ ህጻናትና አረጋውያንን ጨምሮ ያለ ምክንያት የሚፈጸመው ግድያ፣ ነዋሪዎች በፍርሃትና በመንደሮቻቸው ላይ በደረሰው ውድመት የተነሳ መፈናቀላቸውን ስሰማ ልቤ ይሰበራል። ስለሆነም በተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም አማካኝነት 2 ሚሊዮን ዜጎችን ለመመገብ የሚውል የ1 ሚሊዮን ዶላር እለግሳለሁ። ሌሎቻችሁም የምትችሉ እንድትለግሱ ጥሬን አቀርባለሁ ብሏል። ድምጻዊው አቤል ተስፋዬ የለገሰውን እርዳታ አስመልክቶ ትላንት መግለጫ ያወጣው የዓለም ምግብ ፕሮግራም ይህ ትልቅ እርዳታ በኢትዮጵያ ትግራይ ክልል በግጭቱ ምክንያት ለተጎዱ ዜጎች ነፍስ አድን የምግብ እርዳታ ለማቅረብ እንደሚውል አስታውቋል። ሱዳን ውስጥ በግጭት የሚታመሰው የዳርፉር ክፍለ ግዛት በጎሳዎች መካከል በተፈጠረ ግጭት ቢያንስ 18 ሰዎች መገደላቸውና 54 ሰዎች መቁሰላቸውን አዣንስ ፍራንስ ፕሬስ የአካባቢውን ሐኪሞች ማህበር ጠቅሶ ዘገበ። ሆስፒታሎች አሁንም ቁስለኞችን እየተቀበሉ ነው ብለዋል ሐኪሞቹ። ስፋት ባለው የሱዳን ዳርፉር ክፍለ ግዛት እንደ አውሮፓውያን አቆጣጠር በ2003 ዓ.ም በተቀሰቀሰው ግጭት 300 ሺህ ሰዎች መገደላቸውና 2.5 ሚሊዮን ሰዎች ከቀያቸው መፈናቀላቸው ይታወሳል። ግጭቱ ባለፉት ዓመታት ቢበርድም አልፎ አልፎ ከመሬትና ከውሃ ሀብት ጋር በተያያዘ በየጊዜው ግጭቱ ያገረሻል። የሞዛምቢክ የጦር ሰራዊት ፓልማ የምትባለውን ከተማ ለማስለቀቅ በወሰዱት እርምጃ ብዛት ያላቸው ሽምቅ ተዋጊዎች መገደላቸውን አስታወቁ። ከተማይቱን እንደ አውሮፓውያን አቆጣጠር በመጋቢት 24 አክራሪ እስላማዊ ታጣቂዎች ደም ያፋሰሰ ጥቃት አድርሰው ተቆጣጥረውታል። ፓልማን ለማስለቀቅ የተወሰደውን እርምጃ አስመልክተው አዛዡ ሲናገሩ እርምጃው አልተጠናቀቀም፣ ቢሆንም እስካሁን ብዛት ያላቸውን አሸባሪዎች ገድለናል ሲሉ ትላንት አስታውቀዋል። አማጽያኑ ከቀናት በፊት በተቀናጀ መንገድ አጥቅተው የያዟት ከተማ የፈረንሳይ ቶታል ኩባንያ የሚመራው የብዙ ቢሊዮን ዶላር የተፈጥሮ ጋዝ ፕሮጀክት እየተካሄደ ካለበት አካባቢ በጥቂት ኪሎ ሜትር ርቀት የምትገኝ ሲሆን ለጥቃቱ ራሱን እስላማዊ መንግስት ብሎ የሚጠራው ቡድን ኃላፊነት መውሰዱ ይታወሳል። በጥቃቱ ፖሊሶችን ጨምሮ በርካታ ሰዎች መገደላቸው ሲታወስ ምን ያክል እንደሆኑ እርግጠኛው ቁጥር እስካሁን አልታወቀም። ቶታል ኩባንያ ስራውን አቁሞ ሰራተኞቹን አስወጥቷል። ሚያንማር ውስጥ ሲቪሉን አስተዳደር ገልብጦ ስልጣን በያዘው ጦር ሰራዊት ላይ የተቃውሞ እንቅስቃሴ ቀጥሏል። ተቃዋሚ ሰልፈኞች በወታደራዊ መንግስት እየተፈጸመ ያለው የኃይል ጥቃት ሳይበግራቸው ጎዳና ላይ ወጥተው በእስር ላይ ላሉ ተቃዋሚ መሪዎች ድጋፋቸውን በጭብጨባ ሲገልጹ ውለዋል። ይህ በእንዲህ እንዳለ የወቅቱ የደቡብ ምስራቅ እስያ ሀገሮች ማህበር ሊቀመንበር የሆነችው ብሩናይ የክልሉ ሀገሮች መሪዎች ስብሰባ አድርገው በሚያንማር ሁኔታ ላይ እንዲነጋገሩ ጠይቃለች። በሀገሪቱ የመንግስት ግልበጣው ላይ ተቃውሞ ከተቀሰቀሰ ወዲህ በመንግስታቱ የጸጥታ ኃይሎች እጅ ቢያንስ 557 ሰዎች መገደላቸውና ከ2750 በላይ መቁሰላቸው ተገልጿል። ወደ ኮቪድ-19 ዜና ስናመራ ዩናይትድ ስቴትስ 100 ሚሊዮን ሰዎችን ሙሉ በሙሉ የከተበች የመጀመሪያው ሀገር መሆኗን አስታውቃለች። ፕሬዚዳንት ጆ ባይደን 1 ሚሊዮን ክትባቶች ጥቅም ላይ ውለዋል ብለው ያስታወቁት በቅርቡ እንደነበር ይታወሳል። በሌላ በኩል ግን የኮሮና ቫይረስ ስርጭት በሀገሪቱ አንዳንድ አካባቢዎች መጨመሩን እንደቀጠለ ነው። ከዩናይትድ ስቴትስ ጋር ሲነጻጸር የአውሮፓ ሀገሮች የኮቪድ-19 ክትባት አፋጥኖ ማዳረስ ላይ እንደተቸገሩ ናቸው። ከሀገሪቱ ህዝብ እስካሁን የመጀመሪያውን ክትባት የወሰደው ሰው ብዛት ከጠቅላላው 10% ብቻ እንደሆነና ሁለቱንም ወስዶ ያጠናቀቀው ደግሞ 4% ብቻ መሆኑን የዓለም ጤና ድርጅት አስታውቋል። በመጨረሻም ፕሬዝዳንት ጆ ባይደን የሀገሪቱን መንገዶች፣ ድልድዮችና ሌሎች መሰረተ ልማቶችን ለማዘመን በቅርቡ የ2 ትሪሊዮን ዶላር በጀት መመደባቸውን ይፋ አድርገዋል። ይሁን እንጂ እቅዱ በዩናይትድ ስቴትስ ምክር ቤቶች መሰናክሎች ሊገጥሙት እንደሚችሉ ይጠበቃል። ፕሬዝዳንት ባይደን የመሰረተ ልማት እቅዱን ያቀረቡት አንድ ልማት ሊኖረው የሚገባውን ሁለንተናዊ እቅድ መሰረት አድርገው ነው። መንገዶችንና ድልድዮችን መጠጋገን ብቻ ሳይሆን የብሮድባንድ ኢንተርኔት አገልግሎት ቴክኖሎጂን የመገንባትና የአየር ንብረት ለውጥን ተከትለው ያሉ ችግሮችን ለማሻሻል ጭምር ነው። አድማጮች፣ ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ለቀሪዎቹ የጋቢና ፕሮግራሞች ወደ ሀብታሙ ልመልሳችሁ።
ጋቢና ቪኦኤ ከአሜሪካ ድምፅ የሚተላለፍ ወጣቶች ላይ የሚያተኩር መርሃ ግብር ነው። ማናቸውም አስተያየቶች ቢኖራችሁ ለተለመደው የማህበራዊ መገናኛ ገጻችን በኩል በቪኦኤ አማሪክ ልታደርሱን ትችላላችሁ። ከዚህ በተጨማሪ ደግሞ 202-227-6379 ላይ በዋትሳፕ መልእክቶቻችሁንም ልታደርሱን ትችላላችሁ። ወደ ቀዳሚው ዘገባ እንሻገር። በኦሮሚያ ልማት ማህበር ኦልማ ስር በሚገኘው የአዳማ አዳሪ ትምህርት ቤት ትምህርታቸውን ሲከታተሉ ከነበሩ ተማሪዎች መካከል ከ40 በላይ የ12ኛ ክፍል ተፈታኞች ከ600 በላይ ውጤት ማስመዝገባቸውን ትምህርት ቤቱ አስታውቋል። የኦልማ አዳማ ቅርንጫፍ አዳሪ ትምህርት ቤት ርዕሰ መምህር አበበ ዘውዴ ተማሪዎቻቸውን ለውጤት ለማብቃት ሲሰሩ መቆየታቸውን ገልጸዋል። ከ600 በላይ ውጤት ካስመዘገቡት መካከል የአሜሪካ ድምፅ ያነጋግራቸው ወንድና ሴት ተማሪዎች ለዚህ ውጤት የበቁበትን ምስጢር አጋርተዋል። ናኮር መልካ ተጨማሪ አለው።
ተማሪ ናውል ሳሙኤል በኦሮሚያ ልማት ማህበር ኦልማ የአዳማ ዳሪ ትምህርት ቤት የ12ኛ ክፍል ተፈትኖ ከ700 ውስጥ 653 በማምጣት በአገር አቀፍ ደረጃ ከፍተኛ ውጤት ካመጡ ተማሪዎች መካከል 3ኛ መሆኑን ይናገራል። ስለ ስኬቱ ምስጢርም እንዲህ ይላል። ከዚህ ውጤት ጀርባ ያለው ሚስጥር ምንድን ነው ካልከኝ፣ የስኬቴ ምክንያቶች ሶስት ናቸው። አንደኛው ከመምህራኖቼ ጋር ተቀራርቤ ስሰራ ነበር፣ ልክ እንደ ቤተሰብ ማለት ነው። ሁለተኛው የቤተሰቤ ክትትልና ድጋፍ ሲሆን፣ ሶስተኛው ደግሞ የዓላማዬ ጽናት አግዞኛል። ዓላማዬን ስለማቅ በኮሮና ቫይረስ ስጋት ሳልበገር ቀንና ሌሊት ሳልል ጠንክሬ በማንበቤ ለዚህ በቅቻለሁ ብሏል። በአዳሪ ትምህርት ቤቱ ከሴቶች ከፍተኛ የሆነውን 642 ያመጣችው ቤቴሌም ደረጀም እንዲሁ ለዚህ ውጤት እንዴት መብቃት እንደቻለች ገልጻለች።
ያመጣሁት ውጤት 642 ነው። በእርግጥ በውጤቱ በጣም ደስተኛ ነኝ። የጠበቅኩትም ውጤት ነው ማለት ይቻላል። ከ600 በላይ ጠብቄ አምጥቻለሁ። ከ600 በላይ የጠበቅኩትም ከ600 በላይ ማምጣት ስለሚያስደስት ሰርቻለሁ ብዬ አስባለሁ። ደግሞ በስርዓት አጥንቻለሁ። ያ ውጤት ይገባኛል ብዬ ነው የማስበው። ኮቪድ ቢኖር ተስፋ አልቆረጥኩም። ሳጠና ነበረ። በጥቂቱ ተስፋ የሚያስቆርጡ ነገሮች ነበሩ። ቦራ ላይ ኖርክም እንደድሮ፣ ግን በስርዓት አጥንቻለሁ። ለውጤቱ ትልቁ ነገር ብዬ የማስበው በስርዓት ማጥናቴ ነው። አስተማሪዎች በእርግጥ በጣም አግዘውኛል። ሌሎች እንደ ሌሎች ትምህርት ቤቶች አይመስለኝም። እኛ ትምህርት ቤት ሞዴልም ተፈትነናል። በበቂ ሁኔታ ተዘጋጅተናል ለፈተናው። ከዚህ በፊት የነበሩ ፈተናዎችን ሰርተናል፣ ጥያቄዎችን ሰርተናል እና ራሳችንን ገምግመናል። ጥሩ ነው ብዬ አስባለሁ።
ተማሪ ኤልያስ ሻንቆም 650 ያመጣ ሲሆን አንድ ተማሪ ጊዜውን በአግባቡ ተጠቅሞ ካነበበ የሚከብደው ነገር የለም ይላል።
ፕሮግራም እያወጣው አስተማሪዎችም ቴሌግራም መላክ ብቻ ሳይሆን ይህ ደግሞ እያበረታችን ነበር።
ተማሪዎቹ የኮቪድ-19 ተጽዕኖን በመቋቋም ለቀጣዩ የከፍተኛ ተቋም ትምህርትም ዝግጅት እያደረጉ መሆናቸውን ገልጸዋል። ስለወደፊት እቅዳቸውም እንዲሁ አክለው ተናግረዋል። የህክምና ሳይንስ ኮሌጅ ገብቼ ሐኪም ሆኜ ህዝብና ሀገሬን ማገልገል እፈልጋለሁ። ለሌሎች ተማሪዎች ያለኝ መልእክት ለኮቪድ-19 ስጋት ሳይበገሩ ራሳቸውን ከወረርሽኙ የተከላከሉ ጊዜያቸውን በዋዛ ፈዛዛ ከሚያሳልፉ ጠንክረው እንዲያነቡና ጥሩ ውጤት እንዲያመጡ እመክራለሁ ብሏል።
እንደኛ አመት የሆነ ተማሪ አለ ብዬ አላስበው። የኛ ባስ ተማሪዎች ብዙ ተጎድተናል። ኮቪድ-19 ምናምን ቤት አስቀምጦናል። ኔጌቲቭ ፓርቱን ብቻ ማየት ሳይሆን በፖዘቲቭ ዌይ መጠቀም ጥሩ ነው። ቤት መቆየታችን በደንብ እንድናጠና እረፍት ሆናል። በእርግጥ አው ሴት ወንድ እኩል ነው፣ ሁሉም ማምጣት ይችላል። 6:42 አለው ከፍተኛ ውጤት የመጣው 6:69 ማምጣት ይችላል የትኛውም ሰው ሴትም ይሁን ወንድ። ዋናው ትልቁ ነገር የምር ለዛ ነገር ትልቅ ፍላጎት አለን የሚለው ነው። ሲቀጥል ፍላጎቱ ካለን እሱን ለማሟላት ምን ማድረግ አለብን የሚለው ነገር ነው ትልቁ ጥያቄ። ከኛ የሚጠበቀውን ነገር ከተወጣን ፈጣሪ ምረቶን ያን ውጤት እናስመዘግባለን የሚል ተስፋ ነው ያለኝ። ሜዲሲን መግባት ነው ፈልገው፣ ሜዲሲን ነው የምመርጠው። የትኛውም ዩኒቨርሲቲ ብገባም ፍሬሽማን አልፌ ሜዲሲን እንደምገባ ተስፋ አደርጋለሁ።
የኦልማ አዳማ ቅርንጫፍ አዳሪ ትምህርት ቤት ርዕሰ መምህር አበበ ዘውዴ ተማሪዎቻቸው ለውጤት እንዲበቁ ሲሰሩ መቆየታቸውንና ባስመዘገቡት ውጤትም መደሰታቸውን ገልጸዋል። በዚህ ዓመት 73 ወንድና 52 ሴት ተማሪዎችን ይዘን ነው ለ12ኛ ክፍል ፈተና ስናዘጋጃቸው የነበረው። እንደ ትምህርት ቤታችን ከ600 በላይ ያመጡ ተማሪዎች 46 ናቸው። ከ500 እስከ 599 ያመጡት ደግሞ 75 ተማሪዎች ሲሆኑ አራት ተማሪዎች ውጤታቸው በ400 ውስጥ የሚገኝ ተማሪዎች ናቸው። የትምህርት ቤታችንን ውጤት ለማሻሻል ተግተን ስንሰራ ነበር። በእነዚህ ተማሪዎች ላይ ትልቅ ስራ ሰርተናል። ተጨማሪ የትምህርት ክፍለ ጊዜ መድበን ስናስተምራቸው ነበር። የኮቪድ-19 ወረርሽኝ በኢትዮጵያ ተገኘ በተባለበት ጊዜ ተማሪዎቹ በወረርሽኙ ምክንያት ወደ ቤተሰቦቻቸው ሲሄዱም በቴሌግራም አማካኝነት ለተማሪዎቹ የሚሆኑትን የትምህርት ግብዓቶች ስንልክላቸው ነበር። መምህራን፣ የትምህርት ቤቱ ማህበረሰብ እና የኦሮሚያ ልማት ማህበር አመራሮች ባደረጉት ድጋፍ ነው ይህ ውጤት ሊገኝ የቻለው ብዬ አስባለሁ ብለዋል። የትምህርት ቤታቸውን ስኬትና ልምድ ለሌሎች ትምህርት ቤቶች በማካፈል ላይ እንደሚገኙም ጨምረው ገልጸዋል። ርዕሰ መምህሩ ከአንድ እስከ ስምንተኛ ክፍል ያሉ ተማሪዎች በተለይም ደግሞ የ7ኛና 8ኛ ክፍል ተማሪዎች በትምህርት ቤታችን በሚያደርጉት ጉብኝት ልምድ ቀስመው ይሄዳሉ። ተስፋ አድርገው ይሄዱና አቅደው ይሰራሉ። በዚህ ምክንያት የ8ኛ ክፍል ውጤት እንደተሻሻለ ይነገራል። ሌሎች ክልሎች ለአብነትም የአማራ ክልል፣ የአዲስ አበባ ከተማ አስተዳደርና የደቡብ ክልል መጥተው ልምድ እየወሰዱ ይገኛሉ። ብዙ ልምድ አካፍለናል። የሀገር አቀፍ ትምህርት ምዘናና ፈተናዎች ኤጀንሲ እንደ አገሪቱ በዚህ ዓመት ከፍተኛ ውጤት እንደተመዘገበ የ12ኛ ክፍል ውጤት ባለፈው ሳምንት ይፋ ሲደረግ አሳውቋል። በዚህ ዙሪያ ከትምህርት ሚኒስቴር የስራ ኃላፊዎች ተጨማሪ ማብራሪያ ለማግኘት ያደረግኩት ጥረት አልተሳካም። በዚህ ዓመት ፈተናውን ከወሰዱ አጠቃላይ ተፈታኞች ውስጥ 55.7 በመቶዎቹ ከ350 በላይ ማምጣታቸውን ኤጀንሲው አስታውቋል። የፈተናው ውጤት ካለፈው ዓመት ጋር ሲነጻጸር የተሻለ መሆኑ የተገለጸ ሲሆን በዚህም ከ600 በላይ ያመጡ ተማሪዎች 702 መሆናቸው ተገልጿል። የዓመቱ ከፍተኛ ውጤትም 669 ሆኖ መመዝገቡንም ኤጀንሲው አመልክቷል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ናኮርን ለቀደመው ዘገባው እናመሰግናለን። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ የሚተላለፍ ልዩ መርሃ ግብርም ነው። በየጊዜው ከከፍተኛ የትምህርትና የሙያ ማሰልጠኛ ተቋማት እየተመረቁ የሚወጡ እጅግ ብዙ ወጣቶች ስራ አጥተው ዓመትና ከዚያ በላይ ለሚሆን ጊዜ በስራ ፍለጋ ሲጉላሉ ይታያሉ። በአንጻሩ ቀጣሪዎችም ብቁና ተወዳዳሪ የሆኑ ወጣቶችን ማግኘት አዳጋች እየሆነባቸው እንደሆነ ሲናገሩ ይሰማሉ። የስነ ልቦና ባለሙያና የቅጥር አማካሪ የሆኑት አቶ ኤፍሬም በቀለ ወጣቶች ስለ ስራ ማሰብና ማቀድ ያለባቸው ስራቸው ሲመረቁ ሳይሆን የከፍተኛ ትምህርት ከጀመሩበት ጊዜ አንስቶ ነው ይላሉ። በዚህ ዙሪያ ላይ ኤደን ገረመው አቶ ኤፍሬም በቀለንና ሁለት ተመራቂ ተማሪዎችን አነጋግራ ተከታዩን አሰናድታለች።
ከከፍተኛ የትምህርት ተቋማት መመረቅ አመታትን የሚወስድ ሲሆን ኢትዮጵያውያን ወጣቶችም ረጅም ርቀት ተጉዘው ለሊት መብራት በሌለበት ተቀምጠው ላጠኑበትና እጅግ ለተፈተኑበት የልጅነት እድሜያቸው ትልቅ ስኬትና ውጤት አድርገው ይወስዱታል። አብዛኞቹ ተማሪዎችም ተመርቀው ወጥተው ራሳቸውን ለመቻልና ወላጆቻቸውንም ለማገዝ ያልማሉ። ይሁንና ባለፉት 15 አመታት ሰፊ የትምህርት እድል ቢመቻችም በበቂ ሁኔታ የስራ እድል ባለመኖሩ የስራ አጥ ቁጥር አሻቅቧል። የስራ ቁጥር አማካሪው አቶ ኤፍሬም በቀለ ታዲያ ወጣቶች ጊዜው ያመቻቸውን እድል በመጠቀም ቀድሞ ለስራ ተወዳዳሪነት ማቀድና ማለም ያለባቸው ከመመረቃቸው በፊት ነው።
ለመመረቅ የተዘጋጁ ተማሪዎች እንግዲህ ማወቅ ያለባቸው ነገር ብዬ ማስበው ኦልሬዲ ትምህርቱን አውቀውታል። ትምህርት ቤት አለቀ ማለት አዲስ ምዕራፍ ነው የምንጀምረው እንጂ ትምህርቱ ጨረሰ ማለት አይደለም። አዲስ ምዕራፍ ግን ብዙ ጊዜ በተለይ በእኛ ሀገር ባየኋቸው እኔም በተማርኩባቸው ቦታዎች ስለ ስራ ዓለም ወይም ደግሞ ስለ ስራ ያለን አስተሳሰብ ወይም እውቀት ትንሽ ነው። ስለ ትምህርቱ ግን ትልቅ ሊሆን ይችላል። ስለ ትምህርቱ በጣም ልናቅ እንችላለን። ግን እንዴት ነው የምንተገብረው? የት ሄደን ነው የምንተገብረው? ከማን ጋር ነው የምንተገብረው? ትልቅ ጥያቄ ነው፣ መልስ ያልተገኘለት። አለበለዚያ ግን ራሳቸው መውሰድ አለባቸው። የት መውሰድ አለባቸው? ስራ ዓለም ላይ ማለት ነው። ስራ ዓለም ላይ እንዴት ይሄዳሉ? በጣም ብዙ ድርጅቶች ወይም ኦርጋናይዜሽኖች በጎ ፍቃድ ወይም ቮለንቲሮችን በጣም ይፈልጋሉ። ኢንተርንሽፕ ወይም የልምምድ ሰዓት አላቸው ከትምህርት ውጪ ማለት ነው። እኔ ተማሪ እያሉ ለምሳሌ ይህን አላውቅም ነበር። ትምህርት ቤት ውስጥ ከሚሊካኝ ድረስ ለኢንተርንሽፕ ወይም ለልምምድ ቁጭ ብዬ ነበር የምጠብቀው። ተማሪዎች ራሳቸው ከእነሱ ሙያ ጋር የሚሄድ ድርጅትን ወይም መርጠው ቢሄዱና ለአንድ አመት ለሁለት አመት ቢሰሩ እየተማሩ ላይ ተመራቂ ተማሪ እያሉ ቢሰሩ በሳምንት 4 ሰዓት 3 ሰዓት ሊሆን ይችላል። ስለ ስራ ሊያውቁ ይችላሉ ማለት ነው። ስራ ምን ይፈልጋል? ስራ ምን አይነት ስብዕና ይፈልጋል? ስራ ምን አይነት ማንነት ይፈልጋል? ስራ ምን አይነት ዝግጁነት ይፈልጋል የሚለው ማወቅ ይችላሉ። አንደኛው
ልጅ አለም ፍቅሬ በደብረ ማርቆስ ዩኒቨርሲቲ የሶስተኛ አመት የጋዜጠኝነትና ኮሚኒኬሽን ተማሪ ነው። በዚህ አመት ማገባደጃ ላይ ሲመረቅ ስራ የመፈለግ እቅድ እንዳለው ይገልጻል። ይሁንና በትምህርት ቤት የሚሰጣቸው ትምህርቶች ብዙ በመሆናቸው በተለያዩ የበጎ ፍቃድ ስራዎች ላይ መሳተፍም ሆነ ስለ ስራ ቅጥር ሂደት ለማሰብ ጊዜ እንደሌለው በመጥቀስ ሲደርስ አስብበታለሁ ይላል።
አይ ኖርማሊ መጀመሪያ ላይ የገባሁበትን ዲፓርትመንት ላይ ብሰራ ደስ ይለኛል። ምክንያቱም መጀመሪያ ማኔጅመንት ኮሚኒኬሽን ስማር በዚያ ላይ የተወሰነ እንትን ስላለኝ ነው እና እዛ የገባሁት እና እዛ ላይ ብሰራ ነው ደስተኛ ሆነ።
አሁን ታዲያ ለምሳሌ ለጋዜጦች ጽሁፍ ትጽፋለህ ወይስ የተለያዩ ድምጾች እየቀዳህ ትልካለህ? ምን ታደርጋለህ እሱን ለማዳበር?
ያው አሁን ላይ ምናልባት በፊት በኮሮና ምክንያት ከመቋረጡ በፊት የስድስት ወር ኮርስ በ45 ቀን እየወሰድን ስለሆነ በጣም የመጨናነቅ እንትን የሰዓት ጥበት ስላለ ያን ያክል ከእንትኑ ከዋናው ከኮርሱ ከአካዳሚ ኮርስ ውጠን ሌላ ነገር ለመስራት ያን ያክል ምንችል አይመስለኝም።
በአንጻሩ በአዲስ አበባ ዩኒቨርሲቲ የአምስተኛ ዓመት የህግ ተማሪ የሆነችው ሄራም ብርሃኑ ህግ ሰፊ የስራ ዘርፍ እንዳለው በመጥቀስ ከሰብአዊ መብት ጋር ከሚሰሩ ተቋማት ጋር የመስራት እቅድና ህልም እንዳላት ገልጻ ሰዎችን ከአሁኑ በመጠያየቅና በመተዋወቅ በበጎ ፍቃድ አገልግሎቶች ላይ ስራ በመስራት እየተሳተፈች መሆኑን ታስረዳለች።
ኢንተርንሺፖች ግብሳቸዋለ እስካሁን ድረስ በቻለች ነገር ክፍያም ቢኖረውም ባይኖረውም ኤክስፒሪየንስ ለማግኘት በተለይ ይህ ትምህርት ላይ ያለው ነገር መስራ ላይ ያለው ነገር ስለሚለያይ የእሷን ቀን ተቀን ውሎን ለመልመድ ኢንተርንሺፖችን ቮለንተሪ የሆኑ ስራዎችን ስሉ የሚል አድቫይስ ተሰጥቶኝ ነበር። በዛም መልኩ አሁን በሰዓቱ የአተራ ዩኒቨርሲቲ ሁማን ራይትስ ሴንተር ፓራሊጋል ሆኜ እየሰራ ይገኛለሁ።
አቶ ኤፍሬም ታዲያ ዘመኑ እጅግ ብዙ ሁኔታዎችን ያመቻቸ በመሆኑ የስራ ፍለጋ የሚጀምረው ከመመረቅ በፊት የቀጣሪዎች አውደ ርዕይ ላይ በመሳተፍ የትስስር መድረኮችና መርሃ ግብሮች ላይ በአካልም ሆነ በድረገጽ መገኘት ሰፊ የሆነ እድል እንደሚያመቻች ያስረዳሉ።
ሁለተኛው ደግሞ አሁን በተለይ 2013 የኢትዮጵያ ካላንደር ላይ ሆነ በጣም ብዙ ስልጠናዎች አሉ። ብዙ ድረገጽ ላይ የሚገኙ የተለያዩ ነጻ የሚሆኑ በትንሽ ክፍያ የሚገኙ ስራን የሚያሰለጥኑ ወይም ደግሞ ስለ ስራ ዝግጁነት የሚያሰለጥኑ ድርጅቶች አሉ። በእነሱ ውስጥ ገብተን ደግሞ የምናገኛቸው ነገሮች አሉ። እነሱ ግብ አይደሉም ወይም ጎል አይደሉም፣ ግን እነሱ ቱል ናቸው ወይም መንገድ ናቸው። ምን ማወቅ እንድችል ያደርጉናል እንደ ተመራቂ ተማሪ አንደኛው ባዶ እጃችንን አንሄድም። ስራትን ነቃ ስለራሳችን የሚገልጽ ነገር አንደበታችንም በወረቀትም ይዘን እንሄዳለን። ባለባበሳችንም እንደዛው ማለት እነዚህ ነገሮች እንማርበታለን። እነዚህ ነገሮች አውቀው መጠበቅ ትልቅ ነገር ነው ብዬ አስባለሁ። ከዛ ውጭ የመጨረሻ ብዬ የማስበው ሪያሊስቲክ ከእውነታው ጋር መስማማት ማለት ተማሪዎቹ ስለ ገበያ ስለ ስራ ገበያ የሚባላል ጆብ ማርኬት አለ። ስራ ልክ እንደ ማርኬት ይሸጣል ገበያ ላይ። ይህንን ገበያ ያውቁታል ወይ? ይህንን ገበያ ጎራ ብለው ገዝተው ያውቃሉ ወይ? ባይገዙ መግዛት ባይችሉ እንኳን ገበያውን አይተውታል ወይ? ገበያው የት ይገኛል? ፌስቡክ ላይ ይገኛል፣ ስራ አስቀጣሪዎች ላይ ይገኛል፣ ስራ ቀጣሪዎች ላይ ይገኛል። እዚህ አዲስ አበባ ደግሞ እንደምታውቂው አዲስ አበባ ካወራን እንኳን ማስታወቂያ መለጠፊያ ቦታዎች አሉ፣ አራት ኪሎ፣ ለጋ፣ አርሚክስ፣ ፎያሉ። ገበያው በጣም ብዙ ቦታዎች ላይ ይገኛል እና ገበያውን ሄደው ማየት ምንድን ነው ገበያው የሚፈልገው የሚለውን ነገር ማለት ነው እየተማሩ እና ገበያው አሁን ምን እያለ ነው። የግድ ይህን ነገር መመረቅ የለበትም። ባትመረቅም እንደዚህ አይነት ስልና ካለ ለምሳሌ ኮሚኒኬሽን ላይ ተግባቦት ላይ ጥሩ ከሆንክ አሰለጥንና ቀጥረሃለሁ የሚል ፍላጎት እየመጣ ያለው አሁን ሌሎች ሀገሮች ላይ እንደምናየው ማለት ነው። ቴሌግራም ኢትዮጵያ ውስጥ በጣም ብዙ ተጠቃሚ ያለው በጣም ብዙ ማለት ነው። በተለይ በወጣቶች እና ብዙ ቻናሎች፣ ብዙ ግሩፖች፣ ብዙ ሱፐር ግሩፖች አሉ። ስራ የሚወጣባቸው ትስስር የሚፈጠርባቸው በተለይ ሞ የባለሙያዎች መድረክ ያለበት ዜና የሚወጣበት ከስራና ከሶፍት ስኪል ወይም ደግሞ ከቀላል ክህሎት ጋር በተገናኘ ብዙ ቻናሎች አሉ እና እነሱን እንግዲህ አሳዶ ማግኘት ነው። ፍላጎት ካለን አሳዶ ማግኘት እና እዛ ውስጥ ገብቶ መተዋወቅ ሰዎች ማለት ነው። እዚህ ከየትኛው እድሜ ሊጀምር ይችላል እያስባለሁ። ግን ለስራ ከሆነ ያወራ ነው እንደኔ አንድ ሰው ዩኒቨርሲቲ ከገባበት ጊዜ ጀምሮ ትስስሩ ማሳደግ ይችላል። ቅድም እንዳልኩሽ ደግሞ ካወቀ በኋላ የትምህርት መስመሩን ካወቀ በኋላ መርጦ መማር በደንብ ከጀመረ በኋላ ማለትም ከሁለተኛ ዓመት በኋላ እነዚህ መድረኮች ላይ ቢሄድ በደንብ እነዚህ ኔትወርኮች ማግኘት ይችላል ማለት ነው።
የአሜሪካ የዓለም አቀፍ የልማት ተቋም USAID በ2020 ባወጣው ሪፖርት በኢትዮጵያ 27% የሚሆኑ ወጣቶች ስራ ፈላጊ መሆናቸውን አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አንድ በስዊዘርላንድ የተቋቋመ አዲስ የንግድ ድርጅት 10 ዓመታትን ያስቆጠረ ቴክኖሎጂን በመጠቀም በኮሮና ቫይረስ ወረርሽኝ ወቅት የአየር መንገድ ተጓዦች ሙሉ ደህንነት እንዲሰማቸው ማድረግ ችያለሁ ብሏል። የአሜሪካ ድምፁ አራሽ አርባሳዲ ዝርዝሩ ልኮልናል። ስመኝሽ ቆየ እንደሚከተለው ታሰማናለች።
ቫይረስ የመግደል አቅም ያለው ሮቦት በዙሪክ አውሮፕላን ውስጥ ያሉት መተላለፊያዎች ውስጥ ይዘዋወራል። ሮቦቱ አልትራቫዮሌት የተሰኘውን የኤሌክትሮማግኔቲክ ጨረር ለመልቀቅ ያለ ሰው ብቻውን መንቀሳቀስ አለበት። ይህ እንዴት እንደሚሆን ዩቬያ የተሰኘው ድርጅት ተባባሪ መስራች የሆኑት ጆዳክ ኤልሜዣር ያስረዳሉ።
It's quite an old technology but it's quite dangerous. That's why
አዲስ ቴክኖሎጂ አይደለም ግን አደገኛ ነው። ስለዚህ ሁሉንም ሰራተኞቻችንን ጨረሩ ከመያርፍበት አካባቢ ሁሉ ማራቅ አለብን። ለዚያ ነው ሮቦቱን የሰራነው።
አልትራቫዮሌት ወይም ዩቪ የተሰኘው ጨረር ሰዎችን ለካንሰር ያጋልጣል። ነገር ግን የዩቪያ መስራቾች እንደሚሉት ይህ 10 ዓመታት ያስቆጠረ ቴክኖሎጂ በሮቦት እንዲሰራጭ ማድረጋቸው የኮሮና ቫይረስን ለመግደል ያስችላል። ኤልሜዣር እንደሚሉትም አውሮፕላኖችን በሰው ከማጽዳት ይልቅ በዚህ መልኩ ቫይረሱ እንዲጠፋ ማድረግ የበለጠ አስተማማኝ ነው።
UVC doesn't make any traces.
ጨረሩ ምንም አይነት የኬሚካል ውጤቶች በአካባቢው ላይ አይተውም። ያ ደግሞ ለመንገደኞች የበለጠ ደህንነት እንዲሰማቸው የሚያደርግ ነው። ምክንያቱም በመቀመጫቸው ላይም ሆነ በየትኛውም ቦታ ምንም አይነት ኬሚካል የነከው ነገር አይኖርም።
አንድ ሮቦት የአውሮፕላኑን ሙሉ መተላለፊያ ከቫይረስ ነጻ ለማድረግ የሚወስድበት ጊዜ 13 ደቂቃ ብቻ ነው። ይሄ ደግሞ በስዊዘርላንድ ለሚንቀሳቀሰው ሄልቪክ አየር መንገድ ትልቅ ዜና እንደሆነ የአየር መንገዱ ቃል አቀባይ የሆኑት ሜህዲ ገይነን ይናገራሉ።
እንደ አየር መንገድ በአሁኑ ሰዓት የመንገደኞቻችንን አመኔታ ከመመለስ የበለጠ ነገር የለም። ስለዚህ መንገደኞቻችንና ሰራተኞቻችን አውሮፕላኑ አስተማማኝ ነው፣ ከቫይረስና ከባክቴሪያ የጸዳ ነው ብለው ካሰቡ እንደገና በአየር መጓዝ ይጀምራሉ።
የዩናይትድ ስቴትስ የምግብና መድኃኒት ቁጥጥር አስተዳደር እንደሚለው ኤሌክትሮማግኔቲክ ጨረር አየር፣ ውሃና ሌሎች የጠጣር ዕቃ የውጭ ክፍሎችን ከቫይረስ ማጽዳት ይችላል። ነገር ግን እንደ አቧራ ባሉ ቀላል ነገሮች በቀላሉ ሊሸፈን ይችላል። ዩቪያ በአሁኑ ሰዓት ይህን ስራ ማከናወን የሚችሉ 3 ሮቦቶች ያሉት ሲሆን አንደኛው ባለፈው ዓመት 75% እንቅስቃሴ ቀንሶበት በነበረው የዙሪክ አየር መንገድ ስራውን አሳይቷል። በአራሽ አረብሳዲ ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
አድማጮቻችን፣ በመቀጠል ደግሞ አጫጭር የስፖርት ዜናዎችን እናሰማችሁ። ያለፈው ሳምንት ለኢትዮጵያን እግር ኳስ አፍቃሪያን ደስታን ሰጥቶ አልፏል። ከስምንት ዓመታት በኋላ ሀገሪቱ ዳግም ወደ አህጉራዊው ትልቅ እግር ኳስ ፉክክር የአፍሪካ እግር ኳስ ዋንጫ ተመልሳለች። ማክሰኞ ዕለት አቢጃን ላይ በነበረው ጨዋታ በኮትዲቯር 3-1 የተሸነፈችው ኢትዮጵያ ቀደም ባሉት ጨዋታዎች ባስመዘገበቻቸው ድሎች ተደግፋ ያለችበት ምድብ ኬ ሁለተኛ አላፊ አገር ሆናለች። በተመሳሳይ ቀን ቶማሲና ላይ የተገናኙት ኒጀርና ማደጋስካር ካለ ግባቻ መውጣታቸው ኢትዮጵያ በ9 ነጥብ ወደ 33ኛው የአፍሪካ ዋንጫ እንድታልፍ አግዟታል። በአውሮፓውያኑ አቆጣጠር በመጪው ዓመት ጥር ላይ ካሜሮን ያውንዴ በሚስተናገደው አህጉራዊ ፉክክር ላይ 24 ቡድኖች ይሳተፋሉ። ከአፍሪካ ዋንጫ መስራች ሀገራት መካከል አንዷ የሆነችው ኢትዮጵያ በአውሮፓውያን አቆጣጠር በ1962 ዓ.ም ዋንጫ አንስታለች። በተከተሉት ዓመታት የቀደመ ብቃቷን ማስመለስ ያልቻለችው ኢትዮጵያ በአውሮፓውያኑ 1982 ሊቢያ ላይ ከተካሄደው 13ኛው የአፍሪካ ዋንጫ በኋላ ዳግም ወደ ውድድሩ መመለስ የቻለችው ከ36 ዓመት በኋላ የዛሬ 8 ዓመት በደቡብ አፍሪካ በተደረገው 29ኛው የአፍሪካ ዋንጫ ውድድር ነበረ። ከ8 ዓመታት በኋላ ቡድኑ ዳግም ወደ ውድድር መመለሱ ያስፈነደቃቸው የእግር ኳስ አፍቃሪያን ደስታቸውን በዋና ከተማዋ አዲስ አበባ ሲገልጹ ታይተዋል። ኬንያዊቷ ሩት ቺፔንግቲች የዓለም ግማሽ ማራቶን ክብረ ወሰንን መስበሯ ታውቋል። ቱርክ ውስጥ በተደረገው የኢስታንቡል ግማሽ ማራቶን ላይ ድሉን ያስመዘገበችው ሩት የገባችበት ሰዓት 1:04:02 ነው። ይህ ሰዓት ከቀደመው ክብረ ወሰን በ29 ሰከንድ የተሻለ ነው። የ26 ዓመቷን የሁለት ጊዜ የውድድር ባለድል በ38 ሰከንዶች ዘግይታ ተከትላት የገባችው ኢትዮጵያዊቷ የዓለም ዘርፍ የኋላው ናት። ሌላኛዋ ሁለት ጊዜ የ5000 ሜትር የዓለም ቻምፒዮን ሄለን ኦቤሬ ከኬንያ በውድድሩ ሶስተኛ ወጥታለች። ዘገባው የሮይተርስ ነው። ደቡብ ኮሪያ በ2030 የአውሮፓውያን ዘመን የሚደረገውን ኦሎምፒክ ከሰሜን ኮሪያ ጋር ተባብራ ለማዘጋጀት ያላትን ፍላጎት ለዓለም አቀፉ የኦሎምፒክ ኮሚቴ አስታውቃለች። በ2018 የደቡብ ኮሪያው መሪ ሙን ጂን ኢን እና የሰሜን ኮሪያው ኪም ጁን ኡን በጋራ ኦሎምፒክን ለማዘጋጀት መስማማታቸው ይታወሳል። ሮይተርስ እንደዘገበው በሶልና ፒንግያንግ ትብብር እንዲዘጋጅ የታሰበው ስፖርታዊ እቅድ ከድንበር ወዲያ ወደ መጻኤው ዘመን የሚል መርህ እንዳለው ተነግሯል። ዓለም አቀፉ የኦሎምፒክ ኮሚቴ አንድ የአውስትራሊያ ከተማን በተጣማሪ አዘጋጅነት መጠቆሙ ይታወሳል። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በቅንብሩ ደግሞ ኤልያስ አስማረ። እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት ይሁንላችሁ። ወልደሽ መና ያልቀረሽ